the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Seen too often people conflating the horrific acts of terrorism with the beliefs of an entire faith.
ሰዎች ብዙውን ጊዜ አሰቃቂውን የሽብርተኞች ተግባር ከመላው ሃይማኖቶች ጋር ሲያጋጩ ይታያሉ። እናም ደግሞ እርግጥ ነው በቅርቡ በሙስሊም አሜሪካውያን ላይ ያነጣጠረና ይቅርታ የሌለው አነጋገር ሰምተናል።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው የሰማችኋቸው። በዕለቱ አብይ ርዕስ ዝርዝር ይዘናል።
ፕሬዚደንቱ መስጊድ የሚሄዳቸው ጉዳይ ነው እንጂ ብዙ ጊዜ በጋዜጣዊ መግለጫቸው ሁሉ ይናገሩ ነበር፣ እንደዚህ አይነት ነገር አናስተናግድም ጥላቻን አሜሪካ ውስጥ እያሉ። እና መስጊድ የመጎብኘታቸው ነገር እንደው በጣም ዘገየ ነው ቢባልም እኔ በበኩሌ የዘገየ ነው ምናለው። እንዲያውም ጊዜው በጣም ጥሩ ወቅታዊ ነው ነው የምለው።
አቶ ነጂብ መሐመድ ፈርስት ሂጅራ በመባል በሚታወቀው በዋሽንግተን ዲሲው የኢትዮጵያውያን ሙስሊሞች ማህበር አባል ናቸው። የሰማችሁትም የትላንቱን የፕሬዚዳንቱን የቦልቲሞር ከተማ አንድ መስጊድ ጉብኝትና ለእምነቱ ተከታዮች ያሰሙትን ንግግር ተንተርሶ ለአሜሪካ ድምፅ ከሰጡት አስተያየት የተወሰደ ነው። በዚህም ላይ ዝርዝር ዘገባ አለን።
ትናንት በፖሊስ ቁጥጥር ስር የዋሉት የአረና ትግራይ ፓርቲ አባላት ተለቀቁ። የወልቃይት ሕዝብ የማንነት ጥያቄን ለፌዴሬሽን ምክር ቤት ለማቅረብ ወደ አዲስ አበባ ሲሄዱ ተይዘው የነበሩም 15 የኮሚቴ አባላት እንዲሁ ተለቀዋል። በኦሮሚያ ክልል ዛሬም ተቃውሞ እንደነበረ ተሰምቷል። በሌላ በኩል ደግሞ በሲየራ ሊዮን ከኢቦላ ጋር ተያይዞ ተገልለው የነበሩ ሰዎች እንዲለቀቁ ተደርጓል። ንብረትነቱ ዳሎ የሚባል ኩባንያ የሆነው የሶማሊያ አይሮፕላን ከሞቃዲሾ ወደ ጅቡቲ ሲሄድ የደረሰበትን ፍንዳታ ያደረሰው አልሻባብ ነው ብለው ባለሥልጣናቱ እንደሚጠረጥሩ ተናግረዋል። ዋና ዋና ዜናዎቻችን ናቸው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሐሙስ ጥር 26 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። አሁን የሰዓቱን ዜና እናሰማችሁ። ትናንት በፖሊስ ቁጥጥር ስር ውለው የነበሩት የአረና ትግራይ ፓርቲ ምክትል ሊቀመንበሩን አቶ አንዶም ገብረስላሴን ጨምሮ 17 አባላቱ መለቀቃቸው ታውቋል። ምንጮች ለአሜሪካ ድምፅ እንደተናገሩት የፓርቲው አባላት የተያዙት ከፍቃድ ውጪ ከአምስት ሰው በላይ የተሳተፈበት ስብሰባ አድርጋችኋል በሚል ነበር። በመጽሔት ዝርዝር አለን።
የወልቃይት ሕዝብ የማንነት ጥያቄን ለፌዴሬሽን ምክር ቤት ለማቅረብ ከተለያዩ ቀበሌዎች ተወክለው ከባህር ዳር አዲስ አበባ የተጓዙ 15 የኮሚቴው አባላት በቁጥጥር ስር ከዋሉ በኋላ መለቀቃቸው ታውቋል። ሰዎቹ በፖሊስ ቁጥጥር ስር የዋሉት ትናንት አቤቱታቸውን ለፌዴሬሽን ምክር ቤት ለማቅረብ ቀጠሮ ይዘው ሲወጡ እንደነበርም ተገልጧል። ከተያዙ በኋላ እዚያው ውለው ቃላቸውንና አሻራ ሰጥተው መፈታታቸውም ተመልክቷል። ከተፈቱም በኋላ ዛሬ አቤቱታቸውን አቅርበው እንደተመለሱ ታውቋል። የአዲስ አበባ ፖሊስ ኮሚሽን ኃላፊዎች በጉዳዩ ላይ አስተያየት እንዲሰጡ ከአሜሪካ ድምፅ ተጠይቀው ስራ ላይ በመሆናቸው ምላሽ መስጠት እንደማይችሉ ተናግረዋል። በመጽሔት ዝርዝር ዘገባ አለን።
በኦሮሚያ ክልል ሶስት ወራትን ያስቆጠረው የተቃውሞ እንቅስቃሴ በአንዳንድ አካባቢዎች ቀጥሎ መዋሉ ተሰምቷል። በቦረና ዞን ቡሌሆራ ከተማ ውስጥ የጸጥታ ኃይሎች አንድ ሰላማዊ ሰው ተኩሰው አቁስለዋል በሚል የዛሬው ተቃውሞ መነሳቱን እንዲሁም በጀልዱ ከተማም የተቃውሞ ሰልፍ መካሄዱን የአፋን ኦሮሞ ዝግጅት ክፍላችን ዘግቧል። በምስራቅ ወለጋ ዞን ኑኑቁምባ ወረዳና በጉጂ ዞን በአኮቴ ከተማ ስለደረሱ ግጭቶች ትናንት ባቀረብናቸው ዘገባዎች ላይም የተሰጡ የባለሥልጣናት ምላሾችን ያካተተ ተጨማሪ ዘገባ በመጽሔት ይቀርባል።
የኢትዮጵያ መንግስት የስልክና የኢንተርኔት ግንኙነቶችን ቀላልና ክፍት እንዲያደርግ ለዩናይት ስቴትስ ኩባንያዎች ምቹ የኢንቨስትመንት ሁኔታ መፍጠር አስቸጋሪ እንደሚሆን የአዲስ አበባው የንግድ ጉባኤ አስተባባሪ አስታወቁ። ዛሬ አዲስ አበባ ላይ የተጠናቀቀውን የዩናይት ስቴትስ አፍሪካ የንግድ ጉባኤ ያዘጋጀው የኩባንያዎች የጋራ ምክር ቤት ለአፍሪካ ስራ አስፈጻሚ ስቲቭ ሄይስ ለአሜሪካ ድምፅ በሰጡት ቃል የኮሚኒኬሽን ዘርፉ ለቀቅ እንዲደረግ መክረዋል። በምሽቱ ዝርዝር ዘገባ አለን።
ንብረትነቱ ዳሎ የሚባል ኩባንያ የሆነ የመንገደኞች አይሮፕላን ወደ ጅቡቲ ለመብረር ከትናንት በስቲያ ማክሰኞ ከሶማሊያ ዋና ከተማ ሞቅዲሾ ዓለም አቀፍ አይሮፕላን ጣቢያ እንደተነሳ ለደረሰበት የቦምብ ፍንዳታ ተጠያቂው አልሻባብ ነው አልሻባብ የሚባለው ጽንፈኛ የሁከት ቡድን ነው ብለው እንደሚጠረጥሩ የሶማሊያ ባለስልጣናት ዛሬ አስታውቀዋል። ከተሳፋሪዎቹ አንድ ሰው መሞቱ ከመነገሩ በስተቀር ሌላ የደረሰ ጉዳት ይኑር አይኑር አልተገለጸም። በአይሮፕላኑ ላይ የነበሩ 81 ተሳፋሪዎች አብራሪውና የበረራ ቡድኑ አባላት ለተፈጠረው አደጋ ለሰጡት ምላሽ አሞግሰዋቸዋል። አይሮፕላኑ በተነሳ በጥቂት ደቂቃ ውስጥ የደረሰው ፍንዳታ በአይሮፕላኑ ጎን ላይ ትልቅ ሽንቁር የከፈተ ሲሆን አብራሪው ወዲያው ወደ አየር ማረፊያው ተመልሶ አይሮፕላኑን አሳርፎታል። የፍንዳታው መንስኤ ምርመራ መቀጠሉም ተገልጿል።
ሴራሊዮን በኢቦላ ምክንያት ለይታ ለብቻ ቆይታቸው የነበሩ 55 ሰዎችን ከኢቦላ ነጻ ናቸው ስትል ዛሬ ለቃለች። ሰዎቹ እንዲገለሉ የተደረጉት ባለፈው ወር በሁለት ሰዎች ላይ ቫይረሱ እንደተገኘ ነበር። ሰዎቹ ከኢቦላ ነጻ መሆናቸው የተረጋገጠው በዓለም የጤና ድርጅት መሆኑን የሴራሊዮን የህብረተሰብ ጤና አገልግሎት የአጣዳፊ ጊዜ ዘመቻ ቃል አቀባይ ሲዲ የሀያ ቱኒስ ለአሜሪካ ድምፅ ገልጸዋል። አገሪቱ ማንኛውንም የኢቦላ መቀስቀስ ለመቆጣጠር የሚያስችል አቅም እንዳላት ሴራሊዮናውያን ሊያምኑ ይገባል ብለውን ቃል አቀባዩ ገልጠዋል።
ሰዎች እምነቶቻቸውን፣ ፍርሃቶቻቸውን አስወግደው የጋራ የሆነ ሰብዕናቸውን እንዲያዳብሩ ለማድረግ ሊጠቀሙባቸው ይገባል ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥሪ አሰሙ። ፕሬዚደንቱ ይህንን የተናገሩት ዛሬ በዋይት ሀውስ ቤተ መንግስት በጠሩት ዓመታዊ ብሔራዊ የጸሎት የቁርስ ስነ ስርዓት ላይ ነው። ኦባማ 44ኛው የዩናይትድ ስቴትስ ፕሬዚደንት ሆነው ዋይት ሀውስ ከገቡ አንስቶ ይህንን የማለዳ ጸሎት ብሔራዊ ስነ ስርዓት ሲያስተናግዱ የዛሬው 8ኛና የስልጣን ዘመናቸውም የመጨረሻው መሆኑ ነው።
አንድ ፍልስጤማዊ ወጣት በመግደል በተከሰሱ ሁለት እስራኤላውያን ላይ አንድ የእስራኤል ፍርድ ቤት የዕድሜ ልክና የ21 ዓመት እስራት ፈረደባቸው። እስራኤላውያኑ ወጣቱን ፍልስጤማዊ የገደሉት የዛሬ 2 ዓመት አካባቢ ሲሆን የአጋጣሚ በዚያው ዓመት ውስጥ ተቀስቅሶ ብዙ ፍልስጤማውያንና የእስራኤላውያን ሕይወት ለበላው የጋዛ ጦርነት መቀስቀስ ምክንያት ሆኗል። በዚሁ ዶሴ ተከሶ የነበረ 3ኛ ፍልስጤማዊ የአእምሮ ጤና ምርመራ ሲደረግለት ከቆየ በኋላ አሁን እርሱም ፍርዱን እየተጠባበቀ መሆኑ ተገልጧል።
በሌላ በኩል በእስራኤል እስር ቤት ከሁለት ወራት በላይ ለሆነ ጊዜ በረሃብ አድማ ላይ ያለው ፍልስጤማዊ ጋዜጠኛ መሐመድ አልቂክ ጉዳይ እንዳሳሰበው የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ጽህፈት ቤት አስታወቀ። ጽህፈት ቤቱ እየተቃወመ ያለው ጋዜጠኛው ተጨባጭ ክስ ሳይቀርብበት ወይም ለፍርድ ሳይቀርብ መታሰሩን መሆኑን አመልክቷል። የጋዜጠኛው የጤና ሁኔታ እየተዳከመ በመሄዱ የእስራኤል ባለስልጣኖች በግዴታ ሊመግቡት መወሰናቸውም ተሰምቷል። ሪፖርተራችን ዝላቲትሳ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ጋዜጠኛው የታሰረው በጸጥታ ጉዳይ ምክንያት ሰዎች ካለ ፍርድ ሊታሰሩ በሚችሉበት የእስራኤል ሕግ መሰረት ነው። የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት ኃላፊ ጄምስ ሂናን እንዲህ አይነቱን ሕግ አውግዘዋል።
ሚስተር አልኪክ ኢዝ ኮምፕላይኒንግ አባውት ኢሹስ ኦፍ the legality of detention and conditions of detention.
Mr. Akik yemetaseruna yetaserebetun huneta higawinet tiyake no yanesa yallo betleyim Israel us lallo ye astradrawi israt alamaqefu ye sabawi mabt mabereseb betleyim ye sabawi mabt committee indi aynetu yemaser zede maqom allebes sil qoyitwal soch bezih hig sitaseru buzun gilts balhonna be misterawi masrejja meseretno israatu laltawsene gize lirazem ichilal የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚቴ እስራኤል እንዲህ አይነቱን አስተዳደራዊ እስራት እንድታቆም የሚጠይቀውም ለዚህ ነው።
ባለትዳርና የሁለት ልጆች አባት የሆነው ፍልስጤማዊ ጋዜጠኛ እንደ አውሮፓ አቆጣጠር ባለፈው ህዳር 21 ቀን ከታሰረ 4 ቀናት በኋላ ነው የረሃብ አድማ የጀመረው። በጣም እንደታመመ ተገልጿል። የእስራኤል ባለስልጣኖች ሆስፒታል አስገብተው ካለ ፍላጎቱ በደም ስሩ በኩል እየመገቡት እንደሆነ ተዘግቧል። እስራኤል በአስተዳደራዊ እስራት ህግ መሰረት 600 ፍልስጤማውያንን አስራለች። በዚህ መልክ የሚታሰሩት ሰዎች ኃይል መጠቀምን በመቀስቀስና አሸባሪ ጥቃት ለማካሄድ በማቀድ የሚጠረጠሩ ሰዎች ናቸው። ፍልስጤማውያን ከቅርብ ጊዜያት ወዲህ እስራኤላውያን ወታደሮችንና ሲቪሎችን በቢላ መውጋትና በመኪኖች ላይ ጥቃት ማድረስ ከጀመሩ ወዲህ ደግሞ በዚህ ህግ የሚታሰሩት ፍልስጤማውያን ብዛት ከፍ ብሏል።
ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከተመረጡ ለመጀመሪያ ጊዜ ትናንት አሜሪካ ውስጥ በሚገኝ መስጊድ ተገኝተዋል። ፕሬዚደንቱ ትናንት በጎበኙት የቦልቲሞር መስጊድ ውስጥ የሙስሊም ማህበረሰብ መሪዎችን ያነጋገሩ ሲሆን የፕሬዚደንቱ ጉብኝት በሀገሪቱ ፖለቲካ ውስጥ የሚንጸባረቀውን የእምነት ልዩነት ለማስወገድ ይረዳል ተብሏል። ሁላችንም አንድ አሜሪካዊ ቤተሰብ ነን። በአንድ ሃይማኖት ላይ የሚፈጸም ጥቃት በሁሉም እምነቶች ላይ እንደተፈጸመ ጥቃት ይቆጠራል ብለዋል ፕሬዚደንቱ። በመላ አሜሪካ ቁጥራቸው የበዛ የሙስሊሙ ማህበረሰብ አባላት በፍርሃትና በጭንቀት ላይ እንደሚገኙ የጠቆሙት ፕሬዚደንት ኦባማ ከመስጅዱ ባደረጉት ንግግር ከጽንፈኛ ሽብርተኞች ጋር ሁሉንም ሙስሊም ህብረተሰብ መፈረጅ እንደማይገባ አጽንኦት ሰጥተው ተናግረዋል። እንደ ጠቅላላው የአሜሪካ ህብረተሰብ በሽብርተኝነት ጉዳይ ሊያሳስባችሁ ይገባል። ከዛ በተለየ ግን የሚያስፈራችሁ ነገር ሊኖር አይገባም። ሙስሊም በመሆናችሁ ስለተፈጠረው የሽብርተኝነት ጥፋት ተጠያቂ አያደርጓችሁ ብለዋል ፕሬዚደንቱ። ፕሬዚደንቱ አክለው ስላሉት የዜግነት ተሳትፎና አስተዋጽኦ መላውን የአሜሪካ ሙስሊም ማህበረሰብ አባላት አመስግነዋል። ፕሬዚደንቱ አሜሪካውያን ሙስሊሞች ያሳስቡናል የሚሏቸውን ጉዳዮችም አዳምጠዋል። አሜሪካውያን ወጣት ሙስሊሞችንም በቀጥታ አነጋግረዋል። ለእምነታቸውና ለሀገራቸው ደህንነት ሲሉ በኢንተርኔት የሚተላለፉትን የጥፋት መልእክቶች እንዳይከተሉ፣ በእምነታቸውና በሽብር መካከል ያለውን ልዩነት እንዲመለከቱ መክረዋል። ይህ በእንዲህ እንዳለ የፕሬዚደንቱ ጉብኝት የሚፈለግና አስደሳች እንደሆነም አንድ የእምነቱ ተከታይ ሙስሊም አሜሪካዊ አስተያየታቸውን ለቪኦኤ ሰጥተዋል። ምንም እንኳ ጉብኝቱ በዩናይትድ ስቴትስ የመጀመሪያ ይሁን እንጂ ፕሬዚደንት ኦባማ በሃይማኖት ነጻነትና እኩልነት ላይ አዎንታዊ ንግግር ሲያደርጉ የመጀመሪያቸው እንዳልሆነ ነው አቶ ነጂብ መሐመድ የተናገሩት። በዚህ ጉዳይ ላይ ዝርዝር ዘገባና ትንታኔ በአብይ ርዕስ እናቀርባለን። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተነን። በዓለም ዜና የጀመረው የሐሙስ ጥር 26 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁንም ይሄ ህገ መንግስቱ የሚያቆርበት ምክንያት ያለ መስሎ አይሰማንም።
አቶ ልጅሸት አስፋው ይባላሉ። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ የተባለው ኮሚቴ አባል ናቸው። ከአዲስ አበባ በተጠናቀረው ዘገባ በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። አድማጮች፣ አሁን ቀዳሚውን የዕለቱን አብይ ርዕስ
በአንድ ሃይማኖት ላይ የሚፈጸም ጥቃት በሁሉም እምነቶች ላይ እንደተፈጸመ ጥቃት ይቆጠራል ብለዋል ፕሬዚደንት ባራክ ኦባማ። የአሜሪካ ድምፁ ክሪስ ሲምኪንስ እንደዘገበው ሚስተር ኦባማ ይህንን የተናገሩት በዩናይትድ ስቴትስ ሜሪላንድ ጠቅላይ ግዛት ቦልቲሞር ውስጥ የሚገኝ አንድ መስጅድ ትናንትና ለመጀመሪያ ጊዜ ሲጎበኙ ነው። አዲሱ አበበ ዝርዝር አለው።
ፕሬዚዳንት ኦባማ አጭርና ግልጥ መልእክት ነው ያስተላለፉት።
We're one American family, and when any part of our family starts to feel separate or second class or targeted,
አንድ አሜሪካውያን ቤተሰብ ነን። የቤተሰባችን አንደኛው አካል ሲገለል ወይም እንደ ሁለተኛ ዜጋ ሲታይና ኢላማ ሲሆን መላ አገራችን የተነካ ያህል ያማል።
ፕሬዚዳንት ኦባማ በቦልቲሞሩ የእስላማዊ ማህበረሰብ ስብስብ ላይ የተናገሩት ከፓሪሱና ከበርናርዲኖ ካሊፎርኒያው የአሸባሪዎች ጥቃት ወዲህ በሙስሊሞች ላይ ያነጣጠረው ጥላቻ ስላሳሰባቸው መሆኑ ተነግሯል። ይህ ፕሬዚዳንቱ የጎበኙት መስጊድም የጥላቻና የዛቻ ኢላማ ሆኗል ተብሏል።
You've seen too often people conflating the horrific acts of terrorism with the beliefs of an entire faith.
ሰዎች ብዙውን ጊዜ አሰቃቂውን የሽብርተኞች ተግባር ከመላው ሃይማኖቶች ጋር ሲያጋጩ ይታያሉ። እናም ደግሞ እርግጥ ነው በቅርቡ በሙስሊም አሜሪካውያን ላይ ያነጣጠረና ይቅርታ የሌለው አነጋገር ሰምተናል።
በዩናይትድ ስቴትሱ ፕሬዝዳንታዊ ውድድር ከሪፐብሊካኖቹ መካከል ቀዳሚውን ስፍራ የያዙት ዶናልድ ትራምፕ ሙስሊሞች ወደ ዩናይትድ ስቴትስ እንዳይገቡ ግዚያዊ እገዳ እንዲጣልባቸው ያቀነቀነ ሐሳብ ማሰማታቸው ይታወቃል። ሌሎቹ ሪፐብሊካን ተወዳዳሪዎች ግን የሚስተር ትራምፕን ሐሳብ ውድቅ ያደርጋሉ። ፓኪስታን አሜሪካዊው አህመድ ራና እና ባለቤታቸው ምስጋና ይሁን ለፕሬዚዳንት ኦባማና እንደ ሂለሪ ክሊንተን ለመሳሰሉ ዲሞክራት ተወዳዳሪዎች በሙስሊሞች ላይ ያነጣጠረውን የጥላቻና የመገለል ዘመቻ ይቃወማሉ ብለዋል።
We voted for him twice. He got elected, and especially Hillary Clinton, the sign she saw.
ለኦባማ ድምጻችንን ሰጥተን መርጠናቸዋል። በድጋሚም ተመርጠዋል። በተለይ ሂለሪ ክሊንተን የሚያሳዩን ሁላችንም ሙስሊሞች ነን የሚለው አነጋገር የድጋፍ ምልክት ነው። ለሙስሊሞች ያላቸውን አክብሮትም ይገልጣል። ብዙ ሙስሊም አሜሪካውያን የሚደግፏቸውም ይመስለኛል።
ሚስተር ኦባማ በቦልቲሞሩ ስብስብ ላይ ባሰሙት ቃል አክራሪ ሙስሊሞች ዩናይትድ ስቴትስ የሚገኙ የሙስሊም ማህበረሰብ አባላትን ወደ አካሪነት ለመቀየር የሚያደርጉትን ቅስቀሳ ለመቋቋም መንግስት ከሙስሊም አሜሪካውያን ጋር ለመስራት የሚያደርጋቸውን ጥረቶችም ተክሰዋል።
This warped thinking that has found adherence around the world, including as we saw tragically in Boston and Chattanooga and San Francisco.
በመላው ዓለም በሚያሳዝን ሁኔታ በቦስተን በቻታኑጋና በበርናንዲኖ ጭምር የተዛመተው ይህ ብልሹና የወረደ አስተሳሰብ እውን እየሆነ ነው። ሁላችንም ግን ስለ እምነታችን በመንናገርበት ጊዜ የሚያስተሳስረንና የሚያገናኘን ድልድይ በሚፈጠር ሁኔታ እንጂ በሚከፋፍለን መልኩ መሆን የለበትም።
በጥረታ ላይ የሚገኙት የእንስሳት ሐኪሙ አንዋር ቻውድሪ የፕሬዝዳንት ኦባማ በቦልቲሞር መስጊድ መገኘት አስደስቷቸዋል።
His comments, his speech was very, very encouraging. Not for us, we have to help
ጥያቄያቸውም ንግግራቸውም የሚያበረታታ ነው። የዚህችን አገር ጥንካሬ ለማየት እኛ ሌሎችን ለመርዳት ፈቃደኞች ነን። እነርሱም ሊረዱን ይገባል።
አሜሪካውያን መቻቻልን እንደ ሃይማኖትና የመናገር ነጻነት የመሰሉትን የአሜሪካን እሴቶች ያከብሩና ይጠብቁ ዘንድ ፕሬዝዳንት ባራክ ኦባማ አሳስበዋል።
ክብራትና ክብራን አድማጮች ወደ ተከታዩ ዝግጅት እናልፋለን። በኦሮሚያ ክልል 3 ወራት የተጠጋው የተቃውሞ እንቅስቃሴ ቅርታ የተከበራችሁ አድማጮች ወደ ሌላ ዘገባ ነው እናልፈው።
የኦሮሚያውን ዘገባ ሰለሞን እንዳስተዋወቀው ይኖረናል ቆየት ብለን እናቀርባለን። አሁን ወደ ተከታዩ ዘገባ ነው እናልፈው። የወልቃይት ህዝብ ተወካዮች መሆናቸውን የገለጡ ወገኖች ዛሬ ጥያቄዎቻቸውን ለፌዴሬሽን ምክር ቤት አፈጉባኤ እንዳቀረቡ ገለጡ። አፈጉባኤው ጥያቄዎቻቸውን በህገ መንግስቱ መሰረት እንደሚመልሱና እነርሱም ህዝቡን እንዲያረጋጉ እንደጠየቋቸውም ተናግረዋል። ወኪል ነን የሚሉት ትናንት ለሰዓታት በፖሊስ ቁጥጥር ስር እንደነበሩም ተመልክቷል። ለዚህ የፖሊስ እርምጃ ምክንያቱ ምን እንደሆነ ለማወቅ የተደረገው ጥረት ለጊዜው አልተሳካም። መለስካቸው አምሃ ዘገባውን ይዟል።
ከኮሚቴው አባላት አንዱ እንደሆኑ የሚናገሩት ልጅሸት አስፋው የዛሬውን የኮሚቴውን ውሎ ለቪኦኤ እንዳስረዱት የፌዴሬሽን ምክር ቤት አፈጉባኤ አቶ ያለው አባተ ከሌሎች የምክር ቤቱ ጥቂት ኃላፊዎች ጋር ሆነው አናግረዋቸዋል። አክለው እንደገለጹትም የወልቃይት ህዝብ ህገ መንግስታዊ መብቱ እንዲከበርለት የጠየቀው ተግባራዊ ሊሆን ቀርቶ በክልል አንድ ምን ያህል ስቃይ እየተፈጸመበት እንደሆነ የሚያስረዳ የጽሑፍ አቤቱታ አቀረብን ብለዋል። ቀጥለውም አቶ ልጅሸት ይህንን ይላሉ።
ይሄ ማንበብ አሁን አንችልም። አንኳር አንኳር ነገሮች በቃላችሁ እንደዚህ መናገር ትችላላችሁ አሉና እኛ ከስር መሰረታችን ካሁን በፊት የ2007 ሰነድ አለን። አሁንም የ2008 ሰነድ አለን። ሰነዱ አላያችሁትም ወይ? ሰነዱ አይታችሁት ከሆነ ኢሰብአዊ ግፍ ተፈጽሞብናል። ይሄ ምንድነው? የአማራ ተወላጅ በመሆናችን ዘር አድሎ እየተፈጸመብን ያለው። ለምሳሌ ባህላችን የኛ ማርኛ ነው። እነሱ ግን አሸንዳ ዘፈን እንዲዘፈን አስገድደዋል። የኛ ሆየ ሆየ ዘፈንም እንዲቀር አድርገዋል። አማርኛ ትምህርት ቤት እንዳይማሩ ልጆቻችን ከልክለዋል። አማርኛ ሙዚቃ እንዳይደመጥ ከሀገራችንም ተከልክሏል። ከሶስት ሰው በላይ እንዳንሄድም በኋላችን በጀርባቸው ነገር አላቸው ተብለን ተጠንተናል። የጉንበት ሰባትና የአርበኛ ግንባር የሻዕቢያ ልዑክ ተብሎ ህገ መንግስት በጠየቅነው ህገ መንግስት መብታችን ነው እኛ የጠየቅነው። እነሱ ግን ምን ወለውና ጸረ ሰላም አሸባሪ ብለውናል። ይህን ታርጋ ተለጥፎብናል። ስለዚህ መንግስት ይሄድና አገሩ ያረጋጋው እንዳለ ህዝቡ አሁን ባለፈው በማስሜዳ በቴሌቪዥን ሳይቀር እነዚህ ጸረ ሰላም የሻዕቢያና የአርበኛ ግንባር ጉንበት ሰባት ተላላኪዎች ስለ ወልቃይት ማንነት የሚያነሳሱ ያሉ ከዛሬ ቀን ጀምረን እርምጃ እንወስዳለን ብለዋል። ከነሱ ጋር የተገናኘህ ሰው ከነሱ ጋር ያወራህ ሰው ወይም ወክያቸዋለሁ የምትል ሰውም አማራ ከሆንክ ወደ አማራ ለቀመት ትችላለህ እንጂ አትኖርም ብለውታል።
የፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተ ግን ጉዳዩን በተመለከተ ከትግራይ ክልል ጋር እየተወያዩ መሆናቸውን አቶ ልጅሸት አስፋው ይናገራሉ። በአፈ ጉባኤው አመለካከት የትግራይ ክልል መስተዳድር ይህን ያደርጋል ብለው እንደማያምኑና በሕገ መንግሥቱ መሠረት ችግሩ እንደሚፈታ ተስፋ እንደሰጧቸው ይጠቁማሉ።
እንግዲህ ሕገ መንግሥት አለ። ሕገ መንግሥቱ ያወጡት እነሱ ናቸው። አሁንም ይሄ ሕገ መንግሥቱ የሚያከብርበት ምክንያት ያለ መስሎ አይሰማንም። ጠርተን ጠይቀን፣ ምክንያቱ የምክር ቤት አባላትም ስለሆኑ እነሱ አብረው ጠይቀን እንወያያለን። ተወያይተን መፍትሄ ከተገኘ ተገኘ፣ ካልተገኘ ግን እንግዲህ እኛ ብቻችን አንጨርሰውም። የምክር ቤት አባላቶች አሉ። ለምሳሌ እንደ ኦሮሚያ፣ እንደ ደቡብ ህዝቦች እንደመሳሰሉ፣ እንደ ህወሓትም ራሳቸው፣ እንደ ብአዴንም ተሰብስበን መፍትሄ እንሰጥበታለን። አሁን ግን ህዝቡ አረጋጉት፣ ወደ አደጋ እንዳይገባ። አሁን እነሱም ሲሆን ያሻሽላሉ፣ የተሰጣቸውን የእናንተ ጥያቄም በምላሽ ምላሽ ይሰጣሉ ብለን እናስባለን። ካልሆነ ደግሞ ያው እኛ ተወያይተን በምክር ቤት አንዱ እናደርጋለን፣ አንድ መፍትሄ እናሰጣለን ብለው ይህም መልስ ሰጡ።
ስለዚህ እናንተ አሁን ሄዳችሁ ህዝቡን ተረጋጋላችሁ? እንዴት ነው የምታደርጉት?
ህዝቡማ እንኳ አዎ፣ እኛ ለማረጋጋት እንሞክራለን። ግን ህዝቡ ትናንትና ፌዴሬሽን ምክር ቤት ገብተው ሲወጡ ታሰሩ ኮሚቴዎች፣ ህዝቡ ማውሮ ታሰረ ሲሰማ እዛ በስልክ በጣም ተረባበሸ። ምንድን ነው እነሱ ከዚህ የሚያደርጉት? ከዛም እናንተ ከታሰራችሁ መቼ መንግስት አለ? ይሄ እኮ እኛ ጭራሽ የሚያድነን ሰው የለም ማለት ነው። እነሱ ከዚህ እንደዚህ እያደረጉ ነው። እናንተም ፌዴሬሽን ምክር ቤት ገብታችሁ ስትወጡ ከበራ ታንቃችሁ ታስራቸዋል። ይሄ የምትሉትን ህግ አለ የምትሉን ለእኛ ውሸት ነው። ህግ የለም። ህግ ቢኖር እንዴት እናንተ ታሰራችሁ? እንዲያውም ከመንግስት ቢሮ ከፌዴሬሽን ምክር ቤት ከደጃፉ ላይ ታንቃችሁ ስትሄዱ በዛን ጊዜ መንግስት ቢኖር እንዴት ታሰራችሁ? አሁንም መንግስት አለ፣ ህግ አለ። ስለዚህ ምላሽ ያገኛል ጥያቄያችን በህግ የምትሉን ከእውነት የራቀ ነው አሉ በስልክ ዛሬ። እንደዛ አለ ህዝቡ
ዛሬ።
ያው
እናንተ ያው ያገኛችሁትን ቃል ይዛችሁ ለማረጋጋት ትሞክራላችሁ?
እኛም አልናቸው እኮ ስሙ፣ ህግ አለ። እንኳንማ ከኢትዮጵያ ኢትዮጵያ አልፎ የአፍሪቃ አገሮችን የሚያረጋጋ ህግ አለን። አታስቡም እንዴ? በደቡብ ሱዳን በአጠቃላይ የኢትዮጵያ መንግስት ገብቶ ያላረጋጋው ቦታ የለም። ስለዚህ እነዚህ ግለሰቦች ናቸው፣ ህግ አለ፣ አትጠራጠሩ። እነዚህ እንደዚህ የሚያደርጉ ግለሰቦችም ከህግ የሚያመልጡ አይደሉም። ስለዚህ አትጠራጠሩ፣ መንግስት ይመጣል፣ ጥያቄያችሁን በሰላም ይፈታል ብለን አሁን በስልክም እዚህ ላሉ ከእኛ ጋር ለመጡትም በአካል ለሚደውሉልን በስልክ ይህን እያረጋጋን ነው።
አቶ ልጅሸት እንዳሉትና ከሌሎችም የኮሚቴው አባላት እንደተረዳ ነው በትናንትናው ዕለት ከ22 የማያንሱ የኮሚቴው አባላትና ወኪሎች ከቀትር በኋላ ከአስር ሰዓት ጀምሮ ከፌዴሬሽን ምክር ቤት አካባቢ ወደ አዲስ አበባ ፖሊስ ኮሚሽን ተወስደው ለስድስት ሰዓታት ያህል በቁጥጥር ስር ነበሩ። የተለያዩ ምርመራዎች ከተካሄዱባቸው በኋላም አሻራ ተነስተው በማያውቁት ሁኔታ እንደተፈቱም ይናገራሉ። ለዚህ የፖሊስ እርምጃ መንስኤው ምን እንደሆነ ለማወቅ የአዲስ አበባ ፖሊስ ኮሚሽን ኃላፊን ኮሚሽነር ይህደጎ ስዩምን በእጅ ስልካቸው ደውዬ ጥያቄውን አቅርቤላቸው ነበረ። ይሁንና በስራ ላይ ስለሆንኩ በሌላ ጊዜ ደውል ብለው ነግረውኛል። ሙከራውን እቀጥላለሁ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ የመጽሔቱ ርዕስ እናልፋለን። በኦሮሚያ ክልል ሶስት ወራት የተጠጋው የተቃውሞ እንቅስቃሴ ዛሬም በአንዳንድ አካባቢዎች መቀጠሉ ተሰምቷል። በቦረና ዞን ቡሌሆራ ከተማ ውስጥ የጸጥታ ኃይሎች አንድ ሰላማዊ ሰው ላይ ተኩሰው ካቆሰሉ በኋላ ተቃውሞ መነሳቱ ተገልጿል። በጀልዱም የተቃውሞ ሰልፍ መካሄዱ ተዘግቧል። ትናንት በምስራቅ ወለጋ ዞን ኑኑቁምባ ወረዳና በጉጂ ዞን በኦኮቴ ከተማ ስለደረሱ ግጭቶች ባቀረብናቸው ዘገባዎች ላይም የባለሥልጣናት ምላሾችን ይዘናል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለን የገመዳ፣ ቱጁቤ ኩሳና ነሞዳ እንዲያጠናቀሯቸው ዘገባዎች አሉ። ሰሎሞን ክፍሌ ያቀርበዋል።
በምስራቅ ወለጋ ዞን ኑኑቁምባ ወረዳ የአደሬ ከተማ ነዋሪዎች ትላንት በከተማይቱ መስተዳድርና ኦህዴድ ቢሮ የተጠራውን ስብሰባ ጥለው መውጣታቸውና ስብሰባው ወደ ተቃውሞ መቀየሩን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። በወቅቱ የተቃዋሚዎቹን አስተያየት ካሰማን በኋላ የባለሥልጣናቱን ማግኘት እንዳልቻልን አስታውቀን ነበር። ጃለኔ ዛሬ ጥረቷን ቀጥላ አቶ ወርቅነህ ቀጀላን አግኝታ አነጋግራለች። አቶ ወርቅነህ ቀጀላ በምስራቅ ወለጋ ዞን የኑኑቁምባ ወረዳ የአደሬ ከተማ አስተዳዳሪ ናቸው። ስለ ተማሪዎቹ ሲናገሩ ወጣቶቹ ቀን ቀን እየተሸሸጉ ማታ ማታ በመውጣት አመፅ ቀስቃሽ ዘፈኖችን ይዘፍናሉ፣ የአካባቢው ፖሊሶችም ሁኔታውን ሊያስረዱ ሞክረው ነበር፣ እምቢ ብለው ወጥተው ነው ረብሻውን የቀጠሉት ብለዋል። አክለውም
ወጣቶች ከየቦታው ተሰበሰቡ፣ ወደ አስተዳደር ግቢ ጎረፉ፣ ከተማ አስተዳደር ማለት ነው። ያ ወደዛ ከመጡ በኋላ ግቢውን በድንጋይ መምታት ጀመሩ። ቆርቆሮውን በቃጥሶ ከጨረሱ በኋላ ፖሊሶች ፈርቶ እንዲመለሱ ሶስት ጊዜ ወደ ሰማይ አድርገው ጠመንጃ ተኩሰዋል። ይህም መግታት አልቻለም፣ ወደ በሪ መግባት ጀመሩ።
ማለት ቆርቆሮ ማለት አጥሩ ቆርቆሮ ነው።
አጥሩ ቆርቆሮ ነው። ያንን ቆርቆሮ በድንጋይ ከጨረሱ በኋላ ማለት ነው መጥቶ ወደ ግቢ መግባት ጀመሩ። ከዛ በኋላ ፖሊሶች አሁን እነሱ ድንጋይ እየገቡብን ስለሆነ እኛ ደግሞ በጠመንጃ መምታት ስለሌለብን የግድ ማፈግ መተው አለብን ብሎ ወደ ኋላ አፈገፈጉ። አዎ፣ ከዛ በኋላ ጠቅላላ ግቢው ወረሩ። አሁን ፋንቃውን፣ ቆርቆሮ፣ ምኑን በቃ በአጠቃላይ እዛ ውስጥ ያለውን ጽህፈት ቤቶች ሁሉ በሩ ነው ገነጣጥሎ ምን አድርገው እዛ ውስጥ ያለውን ዶኪመንት ኮምፒውተር በቃ ይሄ ተብሎ የማይቆጠር ገና እንትናውን የምንለይ ጉዳይ ሁሉ ወደ ውጭ አወጡና አቃጠሉ፣ በእሳት አጋዩት። ከዛ በኋላ የምንለው ነገር አጣን። እኛ አሁን እንዳንመጣ ጠመንጃ የያዙ ሰዎች አሉ፣ እንዳይመጡ ያው እንደምታወቀው የእኛ አካል ናቸው፣ ሰዎቻችን ናቸው። ለጊዜው በቃ ለሚመለከተው አካል ሪፖርት አድርገን ከተማው እየተጨናነቀ ያደረ።
እነሱ ግን እንደሚሉት የፌዴራል ኃይል ገብቷል ነው የሚሉት።
የፌዴራል ኃይል መምጣቱ የማይካድ ነው። ለዚህም ነው ተቀመጠው ከፖሊስ አቅም በላይ ሲሆን ለሚመለከተው አካል ሪፖርት አድርገናል። የሚመለከተው አካል መጥቶ ደግሞ የተደረገውን ድርጊት ሁሉ አይተዋል። እነሱም ሲመጡ በህዝብ ተጠቅሞ ነው ስራውን የሰሩ እንጂ ሌላ በኃይል ያደረጉት ነገር የለም። ህዝብ ምን ይላል ብሎ ህዝብን ካዳመጡ በኋላ ህዝብ ደግሞ ያለውን ኢንፎርሜሽን ከሰጠ በኋላ የመለየት ስራ ጀመሩ። መለየት ሲባል ህዝብ አሁን እነ ከሌና የከሌ ይጠረጠራሉ። እዛን ጊዜ በተከታታይ ከቅዳሜ አንስቶ ጭቅጭቅ ሲፈጥሩ የነበሩ ያለ ሰዓት ወጥቶ የሚዘፍኑ የከሌ የከሌ ናቸው ብሎ ኢንፎርሜሽን ሲሰጥ አድርጋል ወይ አድርጌሻል ወይ ብሎ የመጠየቅ ስራ ማለት ነው። እያጣሩ ነው እንጂ ሌላ እንትን የለም።
ዛሬም በአደሬ ከተማ ውስጥ ስብሰባ እንዳለ ነው የሚናገሩትና ስብሰባውም አስተዳደርና የኦፒዲዮ ቢሮዎች ህዝቡን እያስገደዱ ጥፋት የሰሩትን ሰዎች አጋልጡ እያሉ ነው የሚሉት። እርስዎ ምን ይሆናል መልሰው?
ጭራሽ ማስገደድ ስላልተደረገም አሁን እንጂ የተቃጠለው የተበላሸው ንብረታችን ነው። ስለዚህ ወጤኒ ሁኔታውን እንወያየን ብለው ተቀጣጥሮ ትናንትኒ መደበኛ ስብሰባ አድርገናል። ዛሬም ቀጥለንበት ስብሰባ አድርገናል። ይህም ብቻ ሳይሆን ነገም ቀጥለንበት እንወያያለን ብለው የወሰነ ህዝብ ነው።
በዚህ አካሄድ ቁጥጥር ስር የዋሉ አሉ?
ቁጥጥር ስር የዋሉ የለም። ቁጥጥር ስር ሲባል እየተጋለጡ አንዳንድ እየተጠቆሙ ሰዎች አሉ። ይህንን ደግሞ ለማጣራት ለመመርመር ከፖሊስ መርማሪዎችም አሉ። ከአቃቤ ህግም የተቀመጡ ሰዎች አሉ። ቃል እየወሰዱ ቃል ወስደው የመለቀቅ ስራ ነው።
ግን ጥፋት ሰርተዋል ብለው ታምኖባቸው ቁጥጥር ስር ያሉ አሉ?
አይ የማጣራት ስራ ነው እስካሁን ድረስ።
ግን ነዋሪዎች እንደሚሉት ግን ወደ ነቀምት እስር ቤት የተላኩ ብዙዎች ናቸው፣ በመኪና ነው የሚሉት።
አንድም ሰው ተይዞ ከኛ ከተማ ውስጥ ወደ ነቀምት የተላከ ሰው የለም።
ጃለኔ በጉጂ ዞን የኦኮቴ ከተማን የወርቅ ቁፋሮ አዲስ ፕሮጀክት በመቃወም ነዋሪው ያሰማውን ሮሮን በተመለከተ የባለሥልጣን ምላሽ ይዛለች። የወረዳው የጸጥታ ቢሮ ኃላፊ ኤከማ ዋቆ ይባላሉ። እንዲህ ነበር ያሏት።
ኦኮቴን ወርሻን ኦኮቴ ጎንኩማ ኑራ ጣበቱቲ ኑራ ካውቲ ከጀዳሜ ከናራ ከአሜ ከሌሳ ናሞኒ ናኖ ዳዋ
የኦኮቴ ፋብሪካ ከናካቴው ይነሳልን ይቁም ብለው ነው የጠየቁት። በዳዋ የተቃውሞ ሰልፍ ያካሄዱትም ትላንት ነው። ተማሪዎች በብዛት አልተሳተፉበትም። ነዋሪዎች ግን ከሐዋሳ ሳይቀር ከሌሎችም አካባቢዎች የመጡ አሉ ነበር ያሉት አቶ ኤከማ ዋቆ። ወደ ዛሬ ሁኔታዎች ስንመጣ በቦረና ዞን ቡሌሆራ ከተማ ውስጥ ዛሬ የጸጥታ ኃይሎች አንድ ሰላማዊ ሰው ላይ ተኩሰው ካቆሰሉ በኋላ ተቃውሞ ተነስቷል። ሰውየው በጥይት የተመታው በሞተር ቢሲክሌት ይጓዝ በነበረበት ወቅት መሆኑን ከነዋሪዎቹ አንዱ አስረድቷል። መጀመሪያ የተመታው አለሙ የቦ ይባላል። ከዚያ በኋላ በጥይት የተመታው ደግሞ ንጉሴ ጉዬ ነው ነበር ያሉት። በዛሬ ዕለት የታሰሩት ይፈቱ፣ የወርቅ ማዕድን ቁፋሮ በክልላችን አይካሄድ ብለን ለመቃወም ዝግጅት እንዳለ ቀድሞ የሰሙት የጸጥታ ኃይሎች በጥርጣሬ ነበር የመጀመሪያውን አለሙ የቦን ከጎኔ የመቱት ነበር ያሉ ነዋሪው አክሎ ሲያስረዳ፣ የእርሱ በጥይት መመታት ባስከተለው ቁጣ ፖሊስና ህዝቡ ግብ ግብ ውስጥ ገብቶ ግጭት ስለተፈጠረ በዚያ መካከል ሁለተኛው ሰው ተመታ ብሏል። የቡሌሆራ ከተማን ባለሥልጣናት ለማነጋገር ያደረግነው ጥረት አልተሳካም፣ እንዳገኘን እናቀርባለን ብላለች። ያለኔ የዕለቱን ሁኔታ ስትከታተል የቆየችው ሌላዋ የአፋን ኦሮሞ አገልግሎት ባልደረባ ቱጁቤ ኩሳ በበኩሏ ወደ ጀልዱ ደውላ ነበር። በአንድ የከተማዋ ነዋሪ ገለጻ መሠረት ተማሪዎች ለረፍት በወጡበት ወቅት ወታደሮች በኋለኛው በር በኩል ተደብቀው ሲገቡ በማየታቸው ጩኸትና መሯሯት ተፈጠረ። ከዚያም ሌሎች በአካባቢው የነበሩ የመሰናዶ ትምህርት ቤት ተማሪዎች ታግዘው አደባባይ በመውጣት የታሰሩ ይፈቱ፣ ወንድምና እህቶቻችንን የገደሉ ለፍርድ ይቅረቡና የመሳሰሉ የሰብአዊ መብቶችን የተመለከቱ መፈክሮች ማሰማት ጀመሩ። ከዚያም ወታደሮች በድብደባ በተኗቸው፣ ያሰሯቸውም አሉ ብለዋል። የጀልዱ ወረዳ አስተዳዳሪ አቶ ግርማ ለታ ግን በትምህርት ቤቱ አካባቢ የተወራ ሁሉ ሐሰት ነው ይላሉ።
ጆለን አጋም ፕራታጅሩ ከንጀሩ ካናን ኦዴፈኖ ደቀንቀፍኑ ካናናላ ጄኩም ሲማል ሬብቺ ከንጀረሙ ኩን
እዚህ ምንም ነገር የለም። የመከላከያ ሰራዊት ወደ ትምህርት ቤት ግቢ የሚገባበት ምክንያትም የለም። ከከተማዋ ውጭ ግን ሊኖር ይችላል። ያም የአካባቢውን ሰላም ለማስጠበቅ ነው። በሌላ በኩል የታሰረ ሰው ካለ ፖሊስ ጠይቁ፣ ከተማዋ ግን ሰላም ናት ብለዋል አቶ ግርማ ለታ የጀልድ ወረዳ አስተዳዳሪ። ጃለኔ ገመዳ፣ ነሞዳንዲና ቱጁቤ ኩሳ በዛሬው ዕለት በተለያዩ የኦሮሚያ ክልል አካባቢዎች የተካሄዱ የተቃውሞ እንቅስቃሴዎች ዘገባዎቻቸውን በዚሁ አጠናቀው።
አድማጮች፣ ተከታዩ ዘገባችን ደግሞ ወደ ሁመራ ይወስደናል። በትላንትና ዕለት በትግራይ ምዕራባዊ ዞን ከሌሎች 16 አባሎቻቸው ጋር አዲስ ጽህፈት ቤት መርቀው ለመክፈት በመሰናዳት ላይ ሳሉ በአካባቢው ባለሥልጣናት በቁጥጥር ስር ውለው የነበሩት የተቃዋሚው አረና ትግራይ የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ዛሬ ተለቀዋል። የአሜሪካ ድምፅ ማምሻው ላይ ያነጋገራቸው አቶ አንዶም በጊዜው ከአምስት ሰዎች በላይ መሰብሰብ አትችሉም መባላቸውን ነው በምክንያትነት ተገለጸልን ያሉት።
ትናንት በምዕራባዊ ዞን ቀጥ ሑመራ ወረዳ ራውያን በሚባል ቀበሌ የአረና ትግራይ ሶስተኛ ጽህፈት ቤት በዞኑ ማለት ነው ሶስተኛ ጽህፈት ቤት ለመክፈት አባሎቹ 17 የሚያክሉ ከኔ ጋር ጨምሮ ተሰባስበን ነበር ለመክፈት። ወደ ምርጫ ቦርድ የላክንበት ደብዳቤ በምዕራባዊ ዞኑም ከ13 ቀን በፊት አስታውቀን ነበር ለምክትል አስተዳዳሪና ለጸጥታና ጽህፈት ቤት ኃላፊ ለቀበሌውም ደብዳቤ ሰጥተን ነበር። በዚህ መሰረት ጽህፈት ቤቱ በይፋ ለመከፈትና ባንዲራና ታፔላ ለመስቀል በተሰባሰብንበት ወቅት እናንተ በህገወጥ መንገድ ከአምስት በላይ ተሰበስባችኋል በሚል ምክንያት ጽህፈት ቤቱ መክፈት ከተዘጋጀነው ቤት የቀበሌው አስተዳዳሪ ምልሾች በመያዝ ወስደውናል ወደ ቀበሌው ጽህፈት ቤት። እኛን ሳታስፈቅዱ ከአምስት ሰው በላይ መንቀሳቀስ ስለማይፈቀድ እናንተም ይህን እያደረጋችሁ ስለተገኛችሁ ፋስኞች ናችሁ ተብለን የተወሰድ ነው። እኛም ደብዳቤው ስለነበረን በእጃችንም ለእነሱም ሰጠናቸው። ደብዳቤው ህጋዊ እንደሆነ እና እኛም ስብሰባ ለማካሄድ ሳይሆን መጀመሪያ ታፔላ ሰቅለን በይፋ ጽህፈት ቤት ለመክፈት ነው። ከዛ በኋላም በጽህፈት ቤታችን የመሰብሰብ መብትም አለን፣ እዛ የስልጠናም ይሁን የሌሎች እንቅስቃሴዎች ማድረግ መብት አለን ብለን ነገርናቸው። አይ እኛ ማወቅ ነበረብን ለን ስለላሳወቃችን ህገወጥ ናችሁ ነው
ስህተት መፈጸማችሁን እመኑ በሚል ቀረበልን ላሉት ጥያቄ የተላለፍነው አንድም የህግ አግባብ ባለመኖሩ ጥፋተኛ አይደለንም የሚል መልስ በመስጠታችን አንድ ቀን ከዚያው እንድናድር ተደረገ ነው የሚሉት አቶ አንዶም።
በመሆኑ እናንተ ተሳስተናል ብላችሁ በመሆኑ አሉን። እኛ ደግሞ ስህተት ስላልነበረን እኛ የሰራነው የህግ ስህተት የለውም፣ ስለዚህ የምናምንበት ምንም ምክንያት የለንም ብለን ነገርናቸው። የማታምኑ ከሆነ አንለቃቸውም፣ ተነጋግረን አንድ ነገር እስከምነግራችሁ ድረስ እዚህ ቆዩ ይጠብቁን አሉ። ከዛ እዛ ትተውን ነው የሄዱት። ዛሬ ነው የለቀቁን። ፖሊስ ጣቢያ ውሰዱን ብለናቸው ነበር። እኛ ተነጋግረን ውሳኔ እስከምትሰጥ ድረስ እዛ ቆዩ ነው ያሉ።
ስለዚህ በዚህ በጊዜያዊ ማሰሪያነት በተመረጠው ቦታ እንድትቆዩ አደረጓችሁ። ከአንድ ቀን በኋላ ተለቀቃችሁ። ምንድን ነው የተሰጠው ምክንያት ለመለቀቃችሁ? ምንድን ነው ምክንያቱ?
በቃ አሁንም ህገወጥ ናችሁ፣ ከዚህ መውጣት አለባቸው። እንደገና ለመክፈት ከመኮራችሁ ወይም ለመሰረተው ከመኮራችሁ ትታሰራላችሁ። አሁን ከዚህ ተሰባል እኛም ተሰብስበን ከሚሰማ ስላጣን ያው ተሰብስበን ወደ ሌላኛው ጥፊት ቤታችን ወደ ማይካድራ
ወጣን ያሉት አቶ አንዶም እርምጃው እንዲወሰድ ማዘዛቸው የተገለጸውን የቀበሌውን ሊቀመንበር ሻምበል ተክለወይን ስማቸው ያባት ስማቸው አልተገለጸም አግኝተን ለማነጋገር ያደረግነው ጥረት ለጊዜው አልተሳካም። ደጋግመን እንሞክራለን፣ እንድትሳካም እናቀርባለን።
ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁን በአጭር ሞገድ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ምሽት ስርጭት ነው። ዝግጅታችንን በናይል ሳትም ማግኘት ትችላላችሁ። እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። አሁን ለ4:20 ጉዳይ ነው በስቱዲዮአችን ሰዓት።
አድማጮች ቀደም ሲል በመጽሔቱ ክፍለ ጊዜ እንደተደመጠው ፕሬዚዳንት ባራክ ኦባማ በዩናይትድ ስቴትስ በሜሪላንድ ክፍለ ግዛት ቦልቲሞር ከተማ ውስጥ የሚገኝ አንድ መስጊድ ተገኝተው በትላንትናው ዕለት ንግግር አሰምተዋል። በዚያም በአንድ የቤተ እምነት ወይም ሃይማኖት ላይ የሚፈጸም ጥቃት በሁሉም እምነቶች ላይ እንደተፈጸመ ጥቃት ይቆጠራል ማለታቸው ተዘግቧል። ይህ የፕሬዚዳንቱ ጉብኝት በተለይ ለእምነቱ ተከታዮች ምን አይነት አንድምታ ይኖረዋል? አዲሱ አበበ ከዋሽንግተን ዲሲ ፈርስት ሂጅራ በመባል የሚታወቀውን የኢትዮጵያውያን የሙስሊሞች ማህበር አቶ ነጂብ መሐመድን አነጋግሮ ተከታዩን አቀናብሯል።
በቅድሚያ አመሰግናለሁ አቶ ነጂብ መሐመድ ከፈርስት ሂጅራ። ቀደም ሲል የተነበበ አንድ ዘገባ አለ። ፕሬዚዳንት ባራክ ኦባማ ቦልቲሞር የሚገኘውን መስጊድ ጎብኝተው ንግግርም አድርገዋልና ከአጠቃላይ ጥያቄ ብንነሳ ምን ማለት ነው ይሄ ለሙስሊሙ ማህበረሰብ? እንዴት ያውታል እርስዎ?
አስቀድሜ ይህንን እድል ስለሰጠኝ አመሰግናለሁኝ። የፕሬዚደንት ኦባማ መስጊድ ሄደው መጎብኘት በነገራችን ላይ የመጀመሪያው አይደለም፣ በአሜሪካ ውስጥ የመጀመሪያው ነው። እርግጥ መጀመሪያ ፕሬዚዳንት ሆኖ ሲመረጥ ካይሮ ሄዶ አንድ መስጊድ ውስጥ እንደዚሁ ንግግር አድርገዋል። አዝሃር ዩኒቨርሲቲ ወይም ትልቅ የእስላሚክ ዩኒቨርሲቲ ነው። ይህዚህ የቦልቲሞሩ እዚህ አካባቢ በተለይ አሜሪካ ውስጥ ከፓሪሱ ግድያ በኋላ በጣም የእስልምና ጥላቻን የሚያስፋፉ ወገኖች ተነስተዋል። እዚህ አካባቢ አሜሪካ ውስጥ ማለት ነው በጠቅላላ። እንዲያውም ለፕሬዚዳንትነት የሚወዳደሩ ሁሉ መናገር ጀምረዋል፣ የጥላቻቸውን በግልጽ እያወጡ ነው። ይህንን በሚመለከት አንዳንድ መስጊዶች ጥቃት ደርሶባቸዋል። ሙስሊሞች በየመንገዱ አንዳንድ ችግር ደርሶባቸው ነበር እና የፕሬዚደንት ኦባማ ይህንን መስጊድ ሄደው መጎብኘቱና ያደረጉት ንግግር በጣም ሙስሊሞችንም ከፍርሃቻ ለማውጣት ነው። ሁለተኛ አሜሪካ እንደ አሜሪካነቷ የማንንም ሃይማኖት የምታስተናግድ የማንንም ጎሳ የምታስተናግድ ትልቅ አገር ናት። ህገ መንግስቱ የእምነት ነጻነትን በግልጽ የሚያሳይ ነው። ይሄ እንግዲህ ግለሰቦች የሚያደርጉት ጥላቻ ነው እንጂ የአሜሪካ ፖሊሲ አይደለም። ይህንንም ለማረጋገጥ ነው እና በእውነቱ ሙስሊሙ ህብረተሰብ በጣም ነው የተደሰተው።
ቀደም ሲል እንደጠቀሱት ከፓሪሱ ጥቃት እዚህ ካሊፎርኒያ ውስጥ በርናርዲኖ ውስጥ ከተካሄደውም ጥቃት በኋላ እንደተባለው በሙስሊሞች ላይ አንዳንድ ጥላቻ የማግለል ነገር ተደርጓል። ይህንንም ፕሬዚዳንቱ በንግግራቸው ላይ አመልክተዋል። በዚህ በቦልቲሞሩ መስጊድ አንዳንድ የእስልምና እምነት ተከታዮች ወይም ሙስሊሞች የዘገየ ነው የሚል አስተያየትም አላቸው። 8 ዓመታቸው ነው የአሜሪካ ፕሬዚዳንት ከሆኑ። የግብፁን ሲጎበኙ እዚህ ያሉበት ሀገር እንዴት ዘገዩ? ከዚህ ቀደም በሙስሊሞች ላይ ተመሳሳይ እንዳሁኑ የጎላም ባይሆን ጥቃትና መገለል አልፎ አልፎ ይታያል። አሁን ደግሞ በግልጽ ወጥቶ እንዲያውም ለፕሬዚዳንትነት የሚወዳደሩት ትራምፕ ሙስሊሞች ወደ አሜሪካ እንዳይገቡ ጊዜያዊ እገዳ ይጣልባቸው የሚል ነገር ተናግረዋል እና እዚህ ደርሷል። ነገር ግን ፕሬዚዳንቱ ዛሬ እዚህ መሄዳቸው የዘገየ ነው ለሚሉት ሰዎች ምን ይላሉ ሰው በግሉ?
በእውነት ፕሬዚዳንቱ መስጊድ የሚሄዳቸው ጉዳይ ነው እንጂ ብዙ ጊዜ ጋዜጣዊ መግለጫቸው ሁሉ ይናገሩ ነበር እንደዚህ አይነት ነገር አናስተናግድም ጥላቻን አሜሪካ ውስጥ ይያሉ ብዙ እንትን አድርገዋልና መስጊድ የመጎብኘታቸው ነገር እንደው በጣም ዘገየ ነው ቢባልም ሲሪየስሊ ያየነው እንደሆነ እኔ በበኩሌ የዘገየ ነው ማለት እንደውም ጊዜው በጣም ጥሩ ወቅታዊ ነው ነው እንጂ የዘገየ አይደለም ማለት ብዙ ሙስሊም እየተነጋገረበት ነው አሜሪካ ውስጥ በጣም ነው ደስ ያለን
እንደ እጩ ተወዳዳሪ ዶናልድ ትራምፕ የመሰሉ አሜሪካውያን በሙስሊሞች ላይ የሚያስተላልፉት የእገዳ አዋጅና የማግለል ሁኔታስ እንዴት ይታያል
አንዳንድ ለፕሬዝዳንትነት የሚወዳደሩ እነዚህ የጥላቻ መንፈስ ያላቸውን ሰዎች ድምጽ ለመሳብ ነው እንጂ በእውነት ዶናልድ ትራምፕ ሙስሊሞችንም ሜክሲካኖችንም የተለያዩ የህብረተሰቡን ክፍል እንደዚሁ በአፋቸው ዘልፈዋል። ግን ይህ ሁሉ ምንድን ነው? ድምፅ ለማግኘት ወይም እነዛ በጥላቻ የተመሉ ሰዎችን ድምፅ ለማግኘት ነው እንጂ የትም አያደርስም። ያውቁታል አሜሪካንን እንደሚጎዳ በፖሊሲ መንገድ ይሄዱ እንደሆነ።
ከዚሁ ጋር ደግሞ በተያያዘ ነው ለየት ባለ መልክ አቶ ነጅብ አይሲስ ወይም ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ አሸባሪ ቡድን በአብዛኛው አባሎቹ ሙስሊሞች ናቸው እንደሚታወቀው። ምናልባት ይሄንን ለማጥራት ጥቃት የሚደርሰው አብዛኛው የሙስሊም የእስልምና እምነት ከሚከተሉ ሰዎች ከሆነ ሙስሊሞችን ለጊዜው አግዶ ሁኔታውን ማጣራት ያስፈልጋል እስከ ማለት የሚሄዱ አሉ። እንደ ትራምፕ የመሰሉ ሌሎችም ደግሞ ይሄን እንዴት ያወጣል? ምን ያህል ያስኬዳል?
ይህም እንደው አርቆ አለማሰብ ነው። ምክንያቱም አይሲስ አንደኛ ነገር እስልምናን አይወክልም፣ አሸባሪ ነው። እስልምና የሚያዘውን ስራ ሳይሆን ከእስልምና ውጭ ነው የሚሰሩት። በእስልምና ማንንም ሰው ሄዳችሁ ግደሉ አይልም፣ ንጹሐንን ክልክል ነው። እና አይሲስ እስላማዊም መንግስትም አይደለም፣ እስላማዊም አይደለም። በአጠቃላይነቱ የመሰረቱት አሁን ለምሳሌ በጣም ሰው ጠልቆ አያውም እንጂ አይሲስን የመሰረቱት የሰዳም ሁሴን የቀድሞ የጦር ኃይሎች ናቸው። በአስ የሚባል የፖለቲካል ድርጅት ነበረ የፈረሰ ሰዳም ሲወርድ፣ ሲሪያም ውስጥ እንደዚሁ እነሱ ናቸው የመሰረቱት። አንደኛ ነገር ስለ ሃይማኖትም የሚያውቁ አይደሉም። ሴኩላሮች እንዲያውም ሶሻሊስት ነን እያሉ ሲንቀሳቀሱ የነበሩ ናቸው በቀድሞ ሁኔታ። እስልምናን ጨርሶ አይወክሉም። ሁለተኛ ነገር እውነት ነው፣ ይሄ ሪክሩት የሚያደርጉት ገና ወጣት ወጣቶችን ነው። ምንም የማያውቁ ስለ ሃይማኖቱ እነሱን እየወሰዱ ብሬን ዎሽ ያደርጓቸዋል። እርግጥ ነው በአስሮች ሺህ የሚቆጠሩ ከኤሮፕ ከዚህ ከአሜሪካ የሚሄዱ አሉ ጥቂቶች። እነዚህን እንግዲህ እየወሰዱ ምንድን ነው ለሽብር ለቴሮሪዝም ይጠቀሙባቸዋል እንጂ በእውነት እስላም ላይ መለጠፉ ጥሩ አይደለም። እኛ አሜሪካ ውስጥ ይሄ ኬኬኬ የሚሉት የጥላቻ እንትን አለ፣ የነጮች ሱፐርማሲ
የነጮች የበላይነትን የሚያንጸባርቅ ቡድን ነው።
እነሱን ለምሳሌ ባይብል ይዘው ነው የሚዞሩት እና ክርስቲያኖች ናቸው ብለን ክርስቲያኑን እነሱ በሰሩት ክርስቲያኑን በሙሉ መወንጀል አንችልም። እርግጥ
ጥሩ ንጽጽር ነው።
እርግጥ መጠንቀቅ ያለብን ወጣቱን ሪክሩት ለማድረግ ሲችሉ ስለሚችሉ በተለይ በዚህ በሶሻል ሚዲያ ላይ ልጆቻችንን ወጣቱን ማየትና ትምህርት መስጠት አለብን። እኛ እዚህ ወጣቶቻችንን በዚህ ነው መክረው ያለነው አሜሪካ።
መልካም ነው። አቶ ነጅብ መሐመድ ከፈርስ ጅራ ስለ ሰጡኝ አስተያየት ስለ ጊዜውም እግዚአብሔር ይስጥልኝ፣ አመሰግናለሁ።
አብሮ ይስጥልኝ። ታንክ ዩ ወንድም። ደህና ሁን።
ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ መንግሥት የስልክና የኢንተርኔት ግንኙነቶችን ቀላልና ክፍት እስኪያደርግ ለዩናይትድ ስቴትስ ኩባንያዎች ምቹ የመዋዕለ ንዋይ ማፍሰስ ሁኔታ መፍጠር አስቸጋሪ እንደሚሆን የአዲስ አበባው የንግድ ጉባኤው አስታውቋል። የንግድ ጉባኤ ተሳታፊ አስታውቀዋል። ዛሬ በአዲስ አበባ የተጠናቀቀውን የዩናይትድ ስቴትስ አፍሪካ የንግድ ጉባኤ ያዘጋጀው የኩባንያዎች የጋራ ምክር ቤት ለአፍሪካ ወይም ኮርፖሬት ካውንስል ፎር አፍሪካ ስራ አስፈጻሚ ስቲቭ ሄይስ እንዳሉት የስልክና የኢንተርኔት ዘርፉ ለቀቅ መደረግ አለበት። እስክንድር ፍሬው ተጨማሪ አለው።
በዩናይትድ ስቴትስ እና በአፍሪካ መካከል ንግድና ኢንቨስትመንትን ለማበረታታት በ1993 የተቋቋመውና 180 ኩባንያዎችን ያቀፈው የኩባንያዎች የጋራ ምክር ቤት ለአፍሪካ ወይም ኮርፖሬት ካውንስል ኦን አፍሪካ ዛሬ የተጠናቀቀው የንግድ ጉባኤ አዘጋጅ ነው። የዚሁ ምክር ቤት ፕሬዝዳንትና ስራ አስፈጻሚ ስቲቭ ሄይስ እንደሚሉት በርካታ የሀገራቸው ግዙፍ ኩባንያዎች የተገኙበት 10ኛው ጉባኤ ከተቋሙ ዓላማ ጋር በተያያዙ ጉዳዮች ላይ አተኩሯል። እነዚህ ኩባንያዎች በአፍሪካ መዋለ ንዋያቸውን ያፈሱ ዘንድ ምቹ ሁኔታ እንዲፈጠር በግልና በጋራ በተደረጉ ውይይቶች መጠየቁንም ለቪኦኤ ተናግረዋል። በተለይ ኢትዮጵያን በተመለከተ ያሉ ችግሮችን ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በነበራቸው ውይይት ጭምር ማንሳታቸውን አመልክተዋል። በኢትዮጵያ መዋለ ንዋይ ለማፍሰስ ወይም ኢንቨስት ለማድረግ ሲያስቡ የሚያሳስቧቸው ዋነኛ ጉዳዮች ምን እንደሆኑ ማብራርተዋል።
The major concerns are, you know, having a reliable power source, which I think is changing in Ethiopia.
ዋነኞቹ አሳሳቢ ጉዳዮች አስተማማኝ የኃይል አቅርቦት መኖር፣ ያ በኢትዮጵያ እየተቀየረ ይመስለኛል፣ እና ምቹ የንግድ ሁኔታ መኖር ናቸው። ይህንን ማድረግ ከሚቻልባቸው መንገዶች አንዱም ኮሙኒኬሽንን ወይም የመገናኛ ዘርፉን ለቀቅ ማድረግ ነው። ከታሪክ አንጻር ያለውን ነገር እረዳለሁ። የዚህን አካባቢ የጸጥታ ወይንም የደህንነት ፍላጎትም እረዳለሁ። ነገር ግን የግንኙነት ዘርፉ ማለትም የስልክና የኢንተርኔት ግንኙነት ለቀቅ እስካልተደረገና የበለጠ ነጻ እስካልሆነ ድረስ ለንግድ አስቸጋሪ ነው የሚሆነው።
ኢትዮጵያ ባለፉት 15 ዓመታት ጠንካራ የግል ዘርፍ ያልነበራት ካመለካከተም ጭምር ለዚህ ዘርፍ ተገቢውን ቦታ ያልሰጠች መሆኗን ስራ አስፈጻሚው ያምናሉ። ይህ የግል ዘርፍ ደግሞ ለመረጋጋትም ሆነ መካከለኛ ገበያ ያለው ሰፊ ህብረተሰብ ለመፍጠር ወሳኝ መሆኑንም ተናግረዋል። በኤሌክትሪክና መሰረተ ልማት ፕሮጀክቶች ላይ የተሰማራው የዩናይትድ ስቴትስ ኩባንያ ሲምቢዮን ፓወር ቃል አቀባይ አዲ ራቫልም በጉባኤው ከሚነሱ ሐሳቦች አንጻር ተግባራዊ እርምጃ እንደሚጠበቅ ለቪኦኤ አስረድተዋል።
It's not just a networking event where people can introduce each other. This is about action. This is about
ይሄ ሰዎች የሚተዋወቁበት የግንኙነት መረብ ዝግጅት አይደለም። ይሄ የተግባር ጉዳይ ነው። በዚህ ውይይት የተደረገባቸው ማረጋገጫዎች፣ ፖሊሲዎችና ሌሎችም ሐሳቦች ተግባራዊ እንዲደረጉ የሚጠበቁ ውይይት ነው። እናም እጅግ በጣም የምር የሆነ ጉባኤ ነው። ብዙ ሰዎች የተገኙበትም ለዚህ ነው። እንደምታውቀው ከ1200 በላይ ተሳታፊዎች በዚህ በአዲስ አበባ ጉባኤ ተገኝተዋል። ከመላው አፍሪካና ከመላው ዓለም፣ ከዩናይትድ ስቴትስ፣ ከቻይና፣ ከቱርክ፣ ከሃንጋሪ፣ ከሌሎች የአውሮፓ ሀገሮች፣ ከሌሎችም የመጡ አሉ። ስለዚህ ጉባኤ የምወደው ነገር ሰዎች ፊት ለፊት የሚነጋገሩበት መሆኑ ነው። ገንቢና ፊት ለፊት የሆነ ውይይት ካልተካሄደ እዚህ ድረስ የመምጣቱ ፋይዳ ምንድን ነው?
የአፍሪካን የኢኮኖሚ እድገት ለማስቀጠል የመሰረተ ልማት ግንባታ ያለውን አስተዋጽኦ የተመለከተ ገለጻና ውይይትም በጉባኤው ተደርጓል። ባለፉት 10 ዓመታት የአፍሪካ ኢኮኖሚ በአመት በአማካኝ 5% እያደገ ነው ይላል ያዘጋጆቹ መረጃ። ይህ እድገት እየተከናወነ ያለው ግን አስተማማኝ የሆነ የውሃ፣ የኃይልና የመንገድ ዝርጋታ በሌለበት ነው ባይ ነው። እናም እድገቱ ቀጣይ ይሆን ዘንድ በዚህ ላይ ማተኮር እንደሚያስፈልግ ሐሳብ ያቀርባል። ይህንን ለማድረግ የሚያስፈልገው ገንዘብ ደግሞ እጅግ ከፍተኛ መሆኑ ተጠቅሷል። አፍሪካ በትራንስፖርት፣ በኮሙኒኬሽን እና በኃይል ዘርፍ ያላትን በጣም መሰረታዊ ፍላጎት ለማሟላት እንኳን ለሚቀጥሉት 10 ዓመታት በአመት 100 ቢሊዮን ዶላር ማውጣት እንዳለባት ነው የጠቆመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዳቮስ ስዊዘርላንድ በሚካሄደው የዓለም የኢኮኖሚ መድረክ ላይ ባደረጉት ንግግር በማንኛውም የህብረተሰብ ደረጃ ሙስናን መታገል እንደሚያስፈልግ ጫና ሰጥቶ አስገንዝበዋል። ሙስና በሚያሳስብ ሁኔታ እየተባባሰ በመሄዱ የዓለም እድገትን፣ መረጋጋትንና የዓለም መጻኢ ዕድልን አደጋ ላይ ጥሏል ብለዋል። በመሰረቱ ይላሉ የውጭ ጉዳይ ሚኒስትሩ፣ ዜጎች ስርዓቱ በእነሱ ላይ የሚሰራና ስልጣን ላይ ያሉት ሰዎች የህዝባቸውን መጻኢ ዕድል የሚሰርቁ ሆኖ ከመሰማቱ የባሰ ነገር ሊኖር አይችልም። የሰዎችን ሞራል የሚሰብርና አፍራሽ ተግባር ነውና፣ ሙስና ወንጀልን ስለሚመግብ፣ ሀገሮችን ስለሚጎዳ፣ በተለይም ሴቶችንና ልጃገረዶችን እድል ስለሚነፍግ፣ ለአካባቢ ጥራት ብክለት ስለሚያመቻች፣ ለሰዎች ህገወጥ ሽግግር አስተዋጽኦ ስለሚያደርግና ማህበረሰቦችን አደጋ ላይ ስለሚጥል ለማህበረሰቡ አደጋ ነው። ሙስና በስልጣን ህጋዊነት ላይ የሚኖረውን እምነት ስለሚሸረሽር ወደ ተቃውሞ ሊያመራ ይችላል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰዎችን ለመመልመል የሚጠቀመው ዘዴ ሙስና በመሆኑ ስለዚህ ጉዳይ ከሱ የበለጠ የተካነበት ሊኖር አይችልም። ሙስና ቅንና ተጠያቂነት ያለው መዋዕለ ንዋይ ምደባን ስለሚያዳክም የሰዎችን እድል ያሰናክላል። የንግድ ስራ ውድ እንዲሆን ያደርጋል። ለግብር ከፋዮች የመንግስታዊ አገልግሎት ዋጋ ከፍ እንዲል ያደርጋል። የዓለም የንግድ ማህበረሰብ ሙስናን ለመታገል ቅድሚያ መስጠት ያለበትም ለዚህ ነው። ዩናይትድ ስቴትስ በበኩሏ የተቻላትን ሁሉ እያደረገች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ለመልካም አስተዳደር መርሃ ግብር በዓለም ዙሪያ ከ715 ሚሊዮን ዶላር በላይ ለግሰዋል። ይህ መርሃ ግብር ትርጉም ያለው የህዝብ ተሳትፎና ቁጥጥር እንዲኖር ይረዳል። በተቋማዊ ቁጥጥር ምክንያት ተጨባጭ የሆነ የስልጣን መለያየት እንዲያስከትል ይረዳል። ከ120 ሚሊዮን ዶላር በላይ የሚሆን ገንዘብ ለጸረ ሙስና ጥረት ተመድቧል። የዩናይትድ ስቴትስ የፍርድ ሚኒስቴር በ11 ዓመታት ውስጥ 143 ሚሊዮን ዶላር የሚሆን ገንዘብ እንዲመለስ አድርጓል። በአሁኑ ወቅት ደግሞ ከ1 ቢሊዮን ዶላር በላይ የሚገመቱ የተሰረቁ ንብረቶችን ለማስመለስ እየሰራ ነው። ዩናይትድ ስቴትስ ስልጣናቸውን በመጠቀም በሚዘርፉትና በዘረጉት መረብ ላይ ጠንከር ያለ የስለላ ዘዴ እየፈጠረች ነው። በአጠቃላይ ሙስና የዓለም ኢኮኖሚን በዓመት ከትሪሊዮን ዶላር በላይ ያስከፍላል። የውጭ ጉዳይ ሚኒስትር ኬሪ እንዳሉት የሙስና አንድምታ የእያንዳንዱን የንግድ ተቋም ይነካል፣ ሁላችንንም ዋጋ ያስከፍላል። ስለሆነም ልንታገለው ይገባል። ሙስና የሚዘወተር ሳይሆን ያልተለመደ ነገር እንዲሆን ማድረግ ያስፈልጋል ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን ወደ መጨረሻው ሳምንታዊ ዝግጅታችን ላይ ደርሰናል። የተፈጥሮ አካባቢ አዘጋጅና አቅራቢ ሶሎሞን አባተ።
መንግስት ሁሉም ኢትዮጵያዊ ጤናማ አካባቢ እንዲኖረው የመጣር ኃላፊነት አለበት።
ማንኛውም የኢኮኖሚ ልማት እርምጃ የአካባቢውን ደህንነት የማያናጋ መሆን አለበት።
የሕዝብን የአካባቢ ደህንነት የሚመለከት ፖሊሲና ፕሮግራም በሚነደፍበትና ስራ ላይ በሚውልበት ጊዜ የሚመለከተው ሕዝብ ሁሉ ሐሳቡን እንዲገልጽ መደረግ አለበት።
መንግሥትና ዜጎች አካባቢያቸውን የመንከባከብ ግዴታ አለባቸው።
ይህንን የሚደነግገው የኢትዮጵያ ሕገ መንግሥት አንቀጽ 92 ነው።
የተፈጥሮ አካባቢ ፕሮግራም አዘጋጅ ሶሎሞን አባተ ሰሞኑን በጀመረው ተከታታይ ዝግጅት ከተሞች መቆርቆርና መስፋት ከተፈጥሮ አካባቢ ደህንነት ከሰዋና ኗር ጋር ያላቸውን ግንኙነትና ጫና ይዳስሳል። ባለፈው ፕሮግራሙ በጠቅላይ ሚኒስትር ጽህፈት ቤት የአካባቢ ጥበቃ ጉዳዮች ረዳት አማካሪ ከሆኑት ከዶክተር ሙሉጌታ መንግስት ጋር የጀመረውን ውይይት ይቀጥላል።
ዶክተር ሙሉጌታ፣ ይሄ የተፈጥሮ አካባቢ ጉዳይ በተለይ ደግሞ ከኢንዱስትሪ ጋር ከከተሞች መስፋፋት ጋር እየተያያዘ አካባቢውን ይበክላል ብቻ ሳይሆን በሰው ሕይወት ላይ በሰው ደህንነት ላይ በቀጥታ የሚመነዘርባቸውም አጋጣሚዎችና የሚታዩ ምሳሌዎች ብዙ ናቸው። ለምሳሌ ከሕፃናት ያልተስተካከለ መወለድ ጋር ይያያዛል። ከሰዎች ያለ ዕድሜ መሞት ለካንሰርና ለመሳሰሉት በሽታዎች የመጋለጥ አደጋዎች ጋር የተያያዘ ነው። ስለዚህ ተጠያቂነቱ እንደ ዝም ብሎ በቀላሉ የሚታይ ወይም አካባቢ ይበከላል እየተባለ የሚታለፍ ነገር አይደለም። ለድርቅ ከምንሰጠው ያልተናነሰ ትኩረት የሚፈልግ ነው። ለምሳሌ ያህል ላንሳ፣ የአዲስ አበባ ከተማን ዙሪያ ስንመለከት በተለይ በስተደቡብ ያለው አካባቢ ለእንደዚህ አይነቱ አደጋ ተጋልጦ ቆይቷል። እስካሁን ድረስ ለኬሚካሎችና ለብዙ ሌሎችም ለአየሩ ብክለትና ለመሳሰሉት ማለት ነው። እና እስካሁን ድረስ የደረሰውን ብክለት ለመቀነስ፣ ለማስወገድ፣ ችግሩን ለመቋቋም የሚደረግ የሚታሰብ ነገር አለ? ጉዳት ለደረሰባቸውስ የሚሰጥ ካሳ አለ?
በህጉ አግባብ ካሳ የመስጠት አግባብ አለ። ማለት የበካይ አካል ወይ ደግሞ ማንኛውም ሰው ጉዳት ያደረሰ አካል ድርጊቱ ላደረሰው ጉዳት ኃላፊነት ይሆናል። ኃላፊነቱ መገለጫው አንደኛው ምንድን ነው? ካሳ የመስጠት ወይ ደግሞ የመካስ ግዴታ ነው። ግን ወደዛ ከመገባቱ በፊት ብዙ በጣም መታለፍ መቼድ ያለባቸው ስራዎች አሉ። በዋናነት ምንድነው መሰለህ፣ አካባቢ ጥበቃና አስመልክቶ በተለይ የካሳ ጥያቄ አስቸጋሪ ነው የሚሆነው። አስቸጋሪ የሚሆንበት ምክንያት ምንድነው? አንተ የአካባቢ ችግር በማድረስ የተነሳ ይህን ያህል ጉዳት ደርሶብኛል፣ ስለዚህ ካሳ ክፈለኝ ብሎ አንድ ሰው ሌላን ድርጅት ኢንዱስትሪ ልትለው ትችላለህ ለመጠየቅ ጉዳቱ የደረሰው ከኢንዱስትሪው ስራ ጋር በተያያዘ ነው ወይ የሚለውን ለማረጋገጥ በጣም አስቸጋሪ ነው። ለዛ ነው የአካባቢ ጥበቃ ስራ ጉዳት አድርሶ ሲገኝ ካሳ እንዲከፍል ከማድረግ ይልቅ መጀመሪያውኑ ጉዳቱ እንዳይደርስ የጥንቃቄ ስራ ነው በብዛት የሚሰራ የአካባቢ ጥበቃ ላይ።
አዎ ትክክል ነው ዶክተር ሙሉጌታ። አሁን የኔ ጥያቄ ምንድን ነው፣ እስካሁን ድረስ በጣም ብዙ ጉዳቶች ሊያደርሱ የሚችሉ እንቅስቃሴዎች ሲደረጉ ነበረ። በፋብሪካዎች ሊሆን ይችላል፣ በደረቅ ቆሻሻ ወይም በፈሳሽ ቆሻሻ ማስወገድ ሊሆን ይችላል። በተለያዩ አጋጣሚዎች ብዙ ጉዳት ሊያደርሱ የሚችሉ እንቅስቃሴዎች ሲካሄዱ ቆይተዋል። ብዙ አጋጣሚዎችም እየታዩ ነበሩ፣ ሲቀርቡ የነበሩ ነበሩ ከዚህ በፊትም። እስካሁን ድረስ የደረሰው ብክለትና ጥፋት እንዴት ነው ሊስተካከል የሚችለው? እስካሁን የደረሰው ጉዳት እንዴት ነው ሊካካስ የሚችለው?
አሁን ለምሳሌ አንደኛው የመንግስት ኃላፊነት እና አሁን ለምሳሌ ቅድም የጠቀስኩልህ የመንግስት መስሪያ ቤት የአካባቢ ጥበቃ የደን ልማትና የአካባቢ ንብረት ሚኒስቴር መስሪያ ቤት ከሚሰራቸው ስራዎች ውስጥ አንደኛው ምንድን ናቸው? እስከዛሬ የደረሱ ብክለቶችን ሪቨርስ የማድረግ የሪሃቢሊቴሽን ስራዎች ይሰራል። የመቀልበስ ስራዎች ይሰራል። ስለዚህ የማከም መልሶ የማከም የተበከሉ አካባቢዎች እንዲያገግሙ የማድረግ ስራዎች ይሰራል። እሱ ከመንግስት ኃላፊነት አንደኛው ያ ነው። ቁጥጥር ከማድረግ በተጨማሪ እስካሁን የተበከሉ ቦታዎችን ሪሃቢሊቴት የማድረግ መልሶ የማከም የመቀልበስ ስራ ይሰራል። ግን ወደ ካሳ ጥያቄ ቅድም የካሳ ጥያቄ ስላነሳ ነው ቀጥታ ወደ ካሳ ጥያቄ የሚሄድ ችግሩን ያወሳስበዋል እና ከማስረጃም ችግር የተነሳ በእኛም ሀገር ብቻ ሳይሆን በሌሎች ሀገርም የአካባቢ ጥበቃ ችግር በካሳ ብቻ እና በወንጀል ቅጣት ብቻ የምትወው አይደለም። በዋናነት የቁጥጥር ስራ ነው እና ካሁን በኋላ ብክለቶችን እንዳይደርሱ ወይም ደግሞ ብክለቶችን ለመቆጣጠር ስራ የሚሰራው እንዳልከው በዋናነት ለአካባቢው ተብሎ የሚሰራ ስራ አይደለም፣ ለዜጎች ተብሎ የሚሰራ ስራ ነው። የዜጎችን ደህንነትና ጤንነት ለመጠበቅ ተብሎ የሚሰራ ስራ ነው።
ከደረቅ ቆሻሻ ከፍሳሽና ከመሳሰሉ ጋር ተያይዞ ሰሞኑንም ብዙ ውዝግብ እያስነሳ ያለው ብዙ ሲያነጋግር የነበረው የአዲስ አበባ ማስተር ፕላን ከነዚህ አሁን ካነሳናቸው ጉዳዮች ጋር ግንኙነት ሊኖረው ይችላል የሚል ሀሳብ አለኝ። አሁን ማስተር ፕላኑ ተሰርዟል ተብሏል። ምንድን ነው ከአሁን በኋላ ይህንን አሰራር ለማጣጣም የሚወሰደው እርምጃ?
ሰለሞን፣ በዚህ ላይ አስተያየት ለመስጠት ሙሉ መረጃ ስለሌለኝ ወደ ሌላ ጥያቄ ካለ ወደ ሌላ ብንሄድ ጥሩ ነው።
ሌላው የኢንዱስትሪ ዞኖች እየተባሉ የሚቋቋሙ አሉ። በተለይ ሐዋሳ ከተማ ላይ በቅርብ ዓመታት ውስጥ በሙሉ ኃይሉ ይንቀሳቀሳል የሚባል የኢንዱስትሪ ዞን አለ እና የእነዚህስ ጥናት እንዴት ነው ክትትል የሚደረግበት? የአካባቢ ጥበቃ ወይም የአካባቢ ደህንነት ሚኒስቴር መስሪያ ቤት ብቻ ነው የሚከታተለው ይሄንን? የአካባቢ ደህንነት ሚኒስቴር መስሪያ ቤትስ እንደዚህ አይነት አካባቢዎችን ደህንነታቸውን ለመጠበቅ ምን ያህል አቅም አለው? ምን ያህል ጉልበት አለው? ምን ያህል ኃይል አለው? ማስፈጸም
የበላይ ኃላፊነቱ የመጨረሻው ኃላፊነቱ የአካባቢ ደንና አየር ንብረት ሚኒስቴር መስሪያ ቤት ነው የመጨረሻ ኃላፊነቱ። ግን በዋናነት የመጀመሪያውን ደረጃ የማስፈጸም ስራ የሚሰሩት የዘርፍ መስሪያ ቤቶችና የክልል መስሪያ ቤቶች ናቸው። ለምሳሌ ኢንዱስትሪ ፓርኮች ልማትን ብትወስድ በፌዴራል መንግስት ደረጃ ከኢንዱስትሪ ልማት ጀምሮ ከኢንቨስትመንት ኮሚሽንና ከኢንዱስትሪ ልማት ጀምሮ ወደ ክልል ደግሞ ቦታው የሚገኝበት ክልል መንግስት ኃላፊነት ነው በዋናነት ማለት ነው። ያ ኃላፊነት በውክልናና በሕግ የተሰጠ ኃላፊነት ነው። ስለዚህ የዚህ የአካባቢ ጥበቃ ሚኒስቴር መስሪያ ቤት የሚያወጣውን የሕግ ማዕቀፍ መሰረት በማድረግ ያንን የማስፈጸም እንዲሁም ደግሞ የአካባቢ ተጽዕኖ ግምገማ አስቀድሞ እንዲካሄድ የማድረግና የተሰራውን ግምገማ የመቆጣጠር ስራ የመጀመሪያው ደረጃ ስራ ቅድሚያ ስራውን የሚሰሩት እነዚህ የዘርፍ መስሪያ ቤቶችና የክልል መስሪያ ቤቶች ናቸው። ያ የሆነበት ሁለት ምክንያት ነው። አንደኛ ህገ መንግስቱም እንደዛ ስለሚል ነው። ህገ መንግስቱ ለምሳሌ መሬትና የተፈጥሮ ሀብትን አጠቃቀም ልማት በተመለከተ የፌዴራል መንግስቱ ህግ ያወጣል፣ ክልሎች ደግሞ እነዚህን ህጎች መሰረት አድርገው ያስፈጽማሉ ስለሚል አንደኛው መሰረት ያ ነው። ሁለተኛው ደግሞ አንተም የጠቀስከው የአቅም ጉዳይ ነው። ይሄ በመላው ኢኮኖሚ ከግብርና ጀምሮ ኢንዱስትሪ፣ እንዲሁም ደግሞ የአገልግሎት ዘርፉ ጋር በተያያዘ የሚደረጉ የኢኮኖሚ እንቅስቃሴዎች ናቸው።
ከዶክተር ሙሉጌታ መንግስት ጋር የጀመርነው ውይይት አላበቃም። በሌላ ዝግጅት ይዘንላችሁ እንመለሳለን። ቀሪውን ክፍል የማጠቃለያ ዜና
አንድ ዜና እንደ ባጭሩ ብታሰማን ሰለማን።
ትናንት በፖሊስ ቁጥጥር ስር ውለው የነበሩት የአረና ትግራይ ፓርቲ ምክትል ሊቀመንበሩን አቶ አንዶን ገብረስላሴን ጨምሮ 14 አባላቱ ዛሬ ተለቀዋል። የወልቃይት ህዝብ የማንነት ጥያቄን ለፌዴሬሽን ምክር ቤት ለማቅረብ ከተለያዩ ቀበሌዎች ተወክለው ከባህር ዳር አዲስ አበባ የተጓዙ 15 የኮሚቴ አባላትን በቁጥጥር ስር ከዋሉ በኋላ ተለቀዋል።
አድማጮች፣ ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ለምሽቱ የያዝነውን በዚሁ አበቃን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
በደህና ደሩ።